ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተከታተሉኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 16 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ታህሳስ 16 ቀን 1484 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ
የተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ከመጠምጠም መማር ይቅደም። የኮሎኔሉ ግብዝነት ለከት የለውም። ጥራዝነት ተቀመውን አገር ሁሉ ያውቃል። ተደናግረው የነበሩት ብዙዎች ነቅተውበታል። ምሁርነቱ የመሐይምነቱ ቀዳዳ ጭምብል ነው። ካፈርቁ አይመልሰኝ የሚጠበቅ ነውና ከነ ካርል ማርክስ የበለጠ እና የተራቀቀ የመደመር መጽሐፍ ጽፍ ያለው ብሎ በግድ አስገዝቶ ብዙ ሚሊዮን ተሸጠ ሲለን ከከረመ በኋላ አሁን ደግሞ የመደመር ትውልድ የሚል ሁለተኛ መጽሐፍ ጽፍ ያለው ብሎ ሲውገረገር ገና መሸጥ ሳይጀምር ገቢውን ለብዙ እቅዶች ሥራ ማስኬጃ እሰጣለሁ ብሎ ሲመጻደቅ ተነስተዋል። መጽሐፍ የሚለው የሃይማኖቱ መርህና መመሪያን የሌሎችንም ጽንሰ ሐሳብ ደባልቆ የደለበ ክፍያ ያገኙ የብዕር ኩሊዎች የጻፉለት ሲሆን በጸረ ኢሃፓነቱ ጸንቶ ደግሞ ደርግ ለገደለው የኢሃፓ አንጃንም ስም ያውን በስህተት ጠቅሷል። የመደመር ችሎታ ሳይሆን የማከፋፈልና የመቀነስ የጭካኔ ችሎታ ያለው ኮሎኔል በኢትዮጵያ እርግማን ሆኖ ጸረ ሃይማኖት ጸረ አንድነት ሆኖ የመጣ ጸጋ ሳይሆን መርገም መሆኑን ዛሬ የሚከድ ሰው ብዙም አይደል። መደመር ብሎ ሲንጫጫ ከአዲስ አበባ ሳይቀር የደቡብ ዜጎችና አማራውን ቁጥር ለመቀነስ ግን ሳይታክት እየጣረ ነው። የአፍልጓም የሚያስፈልጋት ተንከንቲባ ተብላ የተሾመችው ጉድ ለምሳሌ አማራና ደቡቦች መንግስት ሊገለብጡ ወደ ከተማ እየጎረፉ ነው በሚል በኦሮሚያ ፖሊስ እንቅስቃሴያቸው ይገታ ብላለች። በራሳቸው ህገ መንግስት ተብዬ ሰነድ የሰፈረውን በሀገር ውስጥ ከቦታ ቦታ የመንቀሳቀስ መብት ማንንም ያልመረጣት ከንቲባ ተብዬ ሰረዘችው ማለት ነው። በአንጻሩ ግን የኦሮሞ ተወላጅ ብቻ የሚሰፍርበት ሸገር የሚባል ክልል በአዲስ አበባ ዙሪያ መመስረቱ ሸገር የሚል ታርጋ የለው መኪና በዚያ እንዳይገባ መታገዱ ሰሜን ሸዋን ቦጭቆ ቦጫጭቆ ወይም እንደ አጣዬ አጋይቶ በሸኔና ጽንፈኞች የኮሎኔሉ ተከታዮች ለመሙላት ዘመቻው መጦፉ ያገዛዙ እቅድ የከረረ ጸረ አማራ ጸረ ኢትዮጵያነት መሆኑን ያረጋግጣል። ጀምሮት የነበረው የባለጌዎች ጸረ ተዋህዶ ዘመቻ የህዝብ ቁጣን ሲያስነሳበት ፈርቶ ረገብ ያደረገ ቢመስልም ጸረ አድዋ ጸረ ምኒልክ ዘመቻው ግን ምንም ቢለፈልስና ርእስ እየቀየረ ቢያደናግርም ጧት ሲነቃ ጀምሮ እስኪተኛ ነገን ተነገውዲያን ጨምሮ ጭንቀቱና ስምሪቱ ኦሮሚያ የሚለው የራሱን ግዛት አጠናክሮ ኢትዮጵያን ግን ማደባየትና ፍጹም sultanun ማረጋጋት ነው። የራሱን አላስፈላጊ ቤተ መንግስት ገንብቶ ሳይጨርስ በአስከፊ መንገድ ካለበት ቤተ መንግስት ተጎትቶ ሊወጣ እንደሚችል እብሪቱ አውሮታል እንጂ ተጨባጭ ሁኔታ የኢትዮጵያ ነገ ሲያሳይ በስልጣን ኮርቻ ኮሎኔልም ወይ ምስሎቹን አያሳይም። አዳነች ሽመልስ ደመቀ ወዘተ የተባሉት ትርፋንጀቶች ከኮሎኔሉ ጋር ሆነው የተከበረች አገራችን ላይ ባለስልጣን ተብለው መሰየማቸው ለኢትዮጵያ ሀፍረት ነው። ከኮሎኔሉ ጋር ይባረራሉ ወደ እስር ቤትና ህዝባዊ ፍርድ ቤት። መርከቡ ሊሰጥ መሆኑን የተረዱት ሚኒስቴር የተባሉትም ካዲዎች ሊኮበልሉ ዝግጅት ላይ መሆናቸውን ኮሎኔሉ ራሱ ተረድቶ ጥበቃን ማጠናከሩም የሚታወቅ ነው። ለወያኔ የአማራውን ግዛት መልሰን ሰጥተን ለመታረቅ እንቅፋት የሆነን ፋኖ ኃይልና ሚሊሻን የሚደግፉ በአሜሪካ ያሉትን ጠላቶች አሳርፉልን አባሩልን መልሱልን ብሎ የአሜሪካ የውጭ ጉዳይ ሚኒስቴር ብሊንከንን መጠየቁም ሚስጥር አይደለም። የትግራይ የሽግግር ሂደት ለተባለው ሐላፊም ተብሎ የወሎ ህዝብ አራጅ ጌታቸው ረዳ መሾሙ ለኮሎኔሉ የደስታ ምንጭ እንጂ ያሳዘነው አይደለም። በተያያዘ ደግሞ ወያኔ በትግራይ ህዝብ ላይ ስንት መከራ አውርዶ ብዙ መቶ ሺህ ኢትዮጵያውያንን ፈሽቶና የጦር ወንጀል ፈጽሞ አይተውት አሁንም በወያኔ በህረተኝነት ቦይ የሚፈሱ መኖራቸው ዘግናኝም አሳዛኝም ክስተት ሆኖ ይገኛል። መታረሚያው ጊዜ አሁን ነው እንላቸዋለን። የኑሮ ውድነት ጣሪያ ጥሶ እየከነፈ ቦረና ህዝብና ሌሎችን በረሃብ እየረገፉ አገዛዙ የአገርን ገንዘብ በምን ላይ እንደሚያጠፋ ለማንም የተሰወረ አይደለም። የደሞዝ ሳይሆን የግዳጅ ጭማሪ ያቀጨጨው ህዝብ ከደሞዙ በግዳጅ እየተቀነሰበት ሲሆን ከሹሞቹ አበል ላይ ግን ሳንቲም ሲቀነስ ወይም ከሚሊዮን ገቢያቸው ላይ ግብር ሲጨመር አልሰማንም። ፍጅቱ ቀደም ያልደረሳቸው አሁን በተረኝነት እየጎበኛቸው ነው። በዚህ አገዛዝ ያልተበደለ ግፍ ያልደረሰበት ህዝብ የለም ማለትም እንችላለን። አብዛኛዎቹ የምዕራብ የመካከለኛውና የደቡብ አፍሪካ ሀገሮች የፖለቲካ ሰዎች ጋዜጠኞችና ምሁራን አሜሪካን ጨምሮ ከአውሮፓውያን የጃዙር ቅኝ አገዛዝ ለመገላገል ባንድነት ሲታገሉ በፖለቲካው መስክ በ60ዎቹና በ70ዎቹ ግንባር ቀደም የነበረችው አገራችን ዛሬ እጅግ በጣም አሳፋሪ በሚባል ደረጃ ወደ ኋላ መቅረቷ ይታያል። ኦነጎችና ወያኔዎች በኮሎኔሉ ግንባር ቀደምነት ጊዜ ባለፈበት ጎጠኝነት አገራችንን ከፋፍለው ህዝብን ሲያተራምሱና ከደቡብ አፍሪካ ዘረኞች በተኮረጀ አፓርታይድ አማራውን አፋሩንና የደቡቡን ኢትዮጵያዊ በወለጋ በአዲስ አበባና በሌሎች ቦታዎችም ሲገድሉ ሲያፈናቅሉና ሲያሳድዱ ከማየት የበለጠ ምን ላመጽ ያነሳሳናል? ባለጊዜዎቹ ደንቆሮች ወቅቱ የግድ ብሎ በህዝባዊ ኃይል ሽንፈትን ሲከናነቡ ግን በዘረፉት የአገር ሀብት ባረቡ ዓለም በአውሮፓና አሜሪካ ንብረት ሊገዙ ሲጋፉ እንጂ ይቅርታ ሲጠይቁ የሚታዩ አይደሉም። ዘረኛውን አገዛዝ ለማስወገድ ትግላችን ይቀናጅ። ድል ለኢትዮጵያና ኢትዮጵያዊነት። የሚናገርም ቻጣን ሸነው የሌለው አምናው ካልተሻለን ባይነገስም ነው ለዙፋኑ ነው ተራራ ይዋጠጥ ነው ከለነ ሽሮነ የሚያዋስደን ማነው ሰላም አገሬ ሰዋለ በረቦይ ሰላም አገሬ ለሰው መድኃኒቱ ሰላም አገሬ ምነው ተጨካከን ሰላም አገሬ አሳቡን መንገዶን አሳቡን መንገዶን ከመቶ ውሸት አንዱነት ከመቶ ውሸት አንዱነት ለመስማት ጆሮአችን እየናፈቀ ነው። ኮሎኔሉን መሰሎቹ ስንቃቸው ምርታቸው ውሸት ብቻ ሆኗልና አልለወጥ ብሎ ያለው የከረረ ጸረ ኢትዮጵያነታቸው ነው። ጥላቻና ጠባብ ብሔረተኝነትም ስላሳበዳቸው እንደ ሽመልስ አይነቶች ጭፍን ማህይሞች ኢትዮጵያን አፍርሰው እነሱ በፈለጉት ሲሰሯት ይታያቸዋል። ያድዋ በዓልንም ድልድይ ስር ማክበርና እንዳይከበር ማገድ፣ ክብሩን የሀገር ሰንደቅ ዓላማ አግዶ የወያኔ ቡትቶ ማውለብለብ ስልጣኔና ድል ቢመስላቸው ማህይሞች ናቸውና አይፈረድባቸውም። የአይጥ ጉድጓድ እይታቸው ጠባብና ከዚያውም በጎጠኝነት የተንሸዋረረ ነው። የኑሮ ውድነት ባስከፊ ደረጃ ጨምሮና ሚሊዮኖች ለረሃብ ተጋልጠው ባለበት የሩሲያና ዩክሬን ጦርነትም ይህንኑ ሊያባብሰው መሆኑ እየታየ ለዘረኞቹ አንገብጋቢ ጉዳይ የሆነባቸው ከሞቱ 100 ዓመት በላይ ያሳለፉትን አጼ ማራከስና ያድዋም 126ኛ የድል ዓመት እንዳይከበር መጣር ነው። አርካበ የተባለው የለየለት ወያኔ ለሹመት ሲበቃ እነ ታምራት ነገራ ደግሞ በእስር ሲንገላቱ ማየት አስገድዶናል። ስንቱን አገር ወዳድ አርበኛ አስጨርሶና የወያኔን የፍጅት ጡንቻ አፈርጥሞ ያለም ኢትዮጵያን ከጉዳት አዳንኩ ሊለን ይዳዳዋል። ኮሎኔሉ በድብቅ ከወያኔ ጋር ድርድር መጀመሩን ካስታወቅን ቆይተናል። ከህዝብ ተደብቆ ሁኔታው አስገድዶ መደራደር ፈልጋለሁ ሲልም ሽብርተኛ ያለውን የሰውር ቀኝ እጁን ማለት ሸኔ ብሎ የሚጠራውን ወንበዴ ቡድን ህዝብ ይደግፈዋል እስከማለትም ደርሷል። ኮሎኔሉም የወያኔ የፈረንጅ ደጋፊዎችን አረመኔ ነፍሰ ገዳይ ቡድን በውሸት ሊያገዝቡትና ነጻ አውጪ ሊያስብሉት ደፋ ቀና አሉለት እንጂ ይህን ጦር ሊሉት የቃጡትን ንጹሃንን ጨራሽ ቡድን አንድ የኢሃሳ ኃይል ጥጊያ ሲዘውና ያሸንፈው ነበር። የወያኔ ደጋፊ አሜሪካ በኑሮ ውድነት ከመታመሷ በተጨማሪ ሩሲያ ዩክሬንን አጥቅታ ከባድ ጭንቀት ውስጥ የከተተቻት በመሆኑ የዚያን ደምታ በወያኔ ላይ ቀላል አይሆንም። የስንዴ የቤንዚን ዋጋ በተጨማሪ ማሻቀቡ ይጠበቃል። ቡና ሽያጭም ይቀንሳል። ለግንባታ ሥራ አስፈላጊ የሆኑ ቁሳቁሶችን መጥረት ኢትዮጵያን ይወጥራታል። በየፈርጁ የኢትዮጵያ ችግሮች ሊባባሱ አቆብቁቦ ባለበት የዚህ ዘረኛ አገዛዝ ትኩረት ግን አማራውን አፋሩን ማስጨረስ፣ ወልቃይት ጠገዴ ለወያኔ ለማስከበር መሻጠር ሆኖ ይገኛል። ኢትዮጵያን ለማፍረስ መጣር፣ ታሪክን መካድ፣ መበረዝ፣ በኦሮሞዎች ሙስናና ዝርፊያን ልክ እንደ ወያኔ ማጧጧፍ፣ ቀናው የሁሉን አቀፍ አቀኛ ውይይትና ዴሞክራሲያዊ ሽግግር መንገድ በሚገባ ተጠቁሞ እያለ ብሔራዊ ውይይት ብሎ ኮሎኔሉ የሚንደፋደፍበት ሙከራ የዘረኛው አገዛዝ አጋር ተቀጥል ላይሆኑትም አልጣመንም ሲሉ ተቃውሞ አሰምተውበታል። ተቋሙ ለኮሎኔሉ ታዛዥና አንጻራዊ ነጻነት የሌለው ሲሆን በሱ ፈቃድ የተሾሙት ደግሞ የህዝብን አመኔታና ይሁንታ ያላገኙና ችሎታ አልባም የሆኑ ናቸው ተብለዋል። ሂደቱ ዴሞክራሲን ካለማንጸባረቁ ሌላ የዘረኞች የግል ክበብና ውይይት መድረክ እንጂ ሁሉን አቀፍ አይደለም። ሊሆን አልታሰበም አልተፈለገም። እያደር ግን ጥርት ብሎ መታየት የተቻለው የኮሎኔሉ ጭፍን አምባገነን ዝንባሌና ጠባይ ነው። የተሳለ ውሸታምነት፣ እብሪት፣ ጥራዝ ነጠቅነትን እውቀት ሊል የቃጣ ፍጹም ማይምነት። አማካሪ ተብለው የተሰጡት ሳይቀሩ ኮሎኔሉ ሰው አይሰማም፣ ወሳኝ ራሱ ብቻ ነው፣ ከእንጀራም የለሰለሰ ሂስ ያስቆጣዋል ሲሉት ተደምጠዋል። ዙሪያውን የከበቡትም ሆዳም ማይሞች ናቸውና ኮሎኔሉ ሊሻሻል ሊለወጥ የሚጠበቅ አይደለም። በዘር አንድነን ባዮች ሌሎች መኮንኖችም ተረኛነን ብለው ስልጣን ነጠቃን እስካሁን ያልሞከሩት ወድሚያቸው ሲቀጭጭ ሆዳቸው ግን አልጠረቃ ያለና መገዛትንም የሚያስችል በመሆኑ ነው። ይህ ሁኔታ ግን ነገ ተነገ ወዲያ ተቀይሮ እኛስ ምን ጎሎን የሚሉ እንደ ለማ መገርሳ የማይገዙ ብቅ ካሉ ኮሎኔል ግራኝን እንደ አፍሪካ አምባገነኖች አፈናቅለው ሊጠሉት ይችላሉ። የሀገራችን ችግር በመሰረቱ የሚፈታ ባይሆንም ግብዙ ኮሎኔል መዋረዱና መወገዱ፣ ዘረኛ ጭፍሮቹም መወገዳቸው ክፋት አይኖረውም። በተባበረ የህዝብ ትግል ዘረኛው አገዛዝ ቢደመሰስ ደግሞ የሚመረጥ መሆኑ አያጠራጥርም። ኮሎኔሉና መሰል ዘረኞች ለኢትዮጵያ የሚበጅ መፍትሄን መጠበቅ ከባድ ሞኝነት ነው። በሰላምም ስልጣን ይለቃሉ ብሎ መጠበቅ ከጅልነት በላይም ነው። كتاريكنا كساما استمم كنتاتم عالم مارنو كولونيلون اندها غرو الدار لشاشتو ميموكرو ايتيبيا كينيا لجو تشايدو اللوم عدواني منذكرو بس ارزرنيو استقل انتونن سنن السابتشو بچانو ايتيبيا بلونا تاريكاوي سندك عالمونا ولبلبو يتسوونا يميسو هلو يعدوار بنيو تشاك كينيا لجو تشنا وراشوشنا تشو دل ليتيبيا هز اغرادن تغل موت لازر نيوش مانغا
ሁኔታስ ይገለባበጥ ወርቅ ይረክሳል መዳብ ይነሳል ትውልድ አረማሙ ሲሆን ጀግና ይገፋል ዘረኛ ይገናል ለኢትዮጵያ አገራቸውና ወገናቸው በጎራ እየፈነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር እየመፈጠራቸው ያህል ኢትዮጵያን ካላፈረስ ህዝብን ካላጨረስ አገርን እና ህዝብን ካላዋርደን ባይ አረማሙ ትውልዶች መፈጠራቸውን ዛሬ እንደብቀው ወይም እናድበስብሰው ብንልም የማይሆን ነገር ነው ያደባባይ ሚስተር ሆኖልና ነው ትውልድ በተቃርኖሽ የተሞላ መሆን አለማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋልና ረጋ ሰራሽ መሆኑ ነውረኛም ጸያፍም ያስብለዋል ህገወጥ ነውም ያስብለዋል ትውልድ በእድሜ አቻነት አንድ ነው ወይም ተመሳሳይ ነው ከሚባልበት ጭብጥ ይልቅ ባላቸው ፖለቲካዊ ኢኮኖሚያዊና ለሀገሩ በሚሰጣቸው አመለካከቶቹ ዓላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል ትውልድ በእድሜያቸው ብቻ የማይከፈል መሆኑን የማህበራዊ ሳይንስ እውቀት ዘርፍም ዝርዝሩ ያስቀምጣል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5 10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርሰቶች፣ የተደመጡ ልሳኖች፣ ተደረጉ የተባሉ የውሸት ጥናት ተብዬ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ። ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። የትውልድን ባንዳውን ከጀግና ገንቢውን ካፍራሹ የዲሞክራሲ አርበኛውን ከጸረ ዲሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ ተጀመረ አይደለም። በፋሽስታዊው ደርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መካድ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አስተላለፋቸው ዓላማና ተግባራቸው በርካታ የሚባሉ የትውልድ አጥሮች ተፈጥረው ነበር። በርካታ የሚባሉ ቡድኖች በጠባብ የጎጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን ዓላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው ያስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሳል። የወያኔዎችን ትግራይን በመገንጠል ነፃ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው የአስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነሆነ ግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊው ደርግና በዙሪያው ያሰባሰባቸው እነ መይሶን፣ ወዝሊግ፣ ኢጫት፣ አንጃዎችና መሰሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን የአረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዞ አላልቅ ብሎናል። በዚህ ዘመን ከነዚህ ፋሽስታዊ ባንዳዎች፣ አንጃዎች፣ ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በምጡቅ የፖለቲካ ብስለቱ፣ በዓላማና ትግል ጽናቱ፣ በዲሞክራሲያዊ ባህል ጥንካሬው፣ በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለ ገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ፣ የሃይማኖት፣ የጾታ እኩልነት ይከበር፣ መሬት ላራሹ ይሁን፣ ጊዜያዊ የሽግግር መንግስት ይቋቋም፣ ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከ ዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሰረታዊ ጥያቄዎች ሆነዋል። ታዲያ ኢህአፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዴሞክራሲያዊ ባህሉ በፋሽስታዊ ደርጎች ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢህአፓ ኢህአሳ ላይ ጥይት ያልተኮሰ፣ ጦርነት ያላወጀ፣ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባይ ኢትዮጵያ መባል ስድብ ከተባለ በኢህአፓ ኢህአሳ ላይ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ በ1970 ዓ.ም ወያኔና ሻቢያ ተባብረው ሲወጉት የደርግ ጦር ከአዲግራት ተነስቶ በደጋሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል፣ ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርግ አባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊ ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ፣ የፔትሮ ዶላር ምንደኛ፣ የነ አሜሪካ ቅጥረኛ፣ የሶማሊው ዚያድ ባሬ ተባባሪ ወዘተ እያልና በጭራቅ እያስመሰለ ይቀሰቅስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች በአንድ ቅርጫት መጠቅለልና መፈረጅ በፋሽስታዊው ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ፣ በህዝብ አፍቃሪነቱ፣ ለዲሞክራሲ መርህ ተገዥነቱ፣ በትግል ጽናቱ ወደር የማይገኝለት የኢህአፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥ ያጣ የአገሪቱ ፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውዥንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል ስልጣን ፍርርቅ ነው። ለዚህ ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብሴ ሊገፍ ሶስተኛው ጀርባዬ ሊገፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዲሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እና ወያኔን ምን ተቀማቸው ብለን ብንጠይቅ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም በአያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። ይህን እውነት ከለታት በአንድ ቀን በአሜሪካ ድምፅ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ ይህን እውነት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና የሚውሸት ትርክት እየተጋፉ ያደጉ በመሆናቸው ይህን ውሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻልም። የኦዴፓ ብልጽግናዎችና ወነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማፍረስ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የሰከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ጊዜ ሰጥቶናል ብለው በየቦታው ቢያንቧርቁም መጥፋት መዋረዳቸው ማይቀር ነው። እውነት ትቆሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ ሀገራችንና ልጆቿን ያዋረዱ ፋሽስቶች ዘረኞችና ጠባቦች በጫንቃችን ላይ የተቆፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ኢህአዴግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ካኩሪ ኢትዮጵያዊ ፍቅሩ ዝንፍ ያላለው ኢህአፓ ከጽኑ የትግል ዓላማው ሸብረክ ያላለው ኢህአፓ አኩሪ ታሪኩ ካልጎደፈው ኢህአፓ በዲሞክራሲ ባህሉና በትግል ጽናቱ ጎልቶ የሚታየው ኢህአፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል ይገባታልም። ኢህአፓ አይደለም ለኢትዮጵያና ኢትዮጵያውያን ለዘረኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢህአፓ የዲሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ ሁኔታ ሲገለባበት ወርቅ ይረክሳል መዳብ ይነግሳል። ትውልድ አረማሙ ሲሆን ጀግና ወደ ዳር ይገፋል ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢህአፓን ዓላማና ትግል ስንደግፍ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ፣ ኢትዮጵያም አቸናፊ ትሆናለች።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታውሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን የአጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዴሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ የአጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ፣ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምፃቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት፣ በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሠረታዊ የሆነው የህዝብ ጥያቄ ዴሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማኅበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ7 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናግፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ በአንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን፣ ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከ10 ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ከአንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በስልጣን ላይ ያለው ክፍል ነው።
የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማስተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና ፈናዎች፣ ለእምነት ተቋሞች መቃጠል፣ ለምእመናን ግድያዎች፣ ለህገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ፣ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማኅበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማሰማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብዬ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ሕዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት፣ ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የሕዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የሕዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የሕዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብትበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ሕግና አብሮ የመኖር ሥርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ሥርዓት ወደ ዴሞክራሲያዊ ሥርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀበለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት ሁለት ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓት መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ የአንድነት መንግስት፣ የአደራ መንግስት ወዘተ ከሚሉት የተለየ ነው። በዞን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። ባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በእርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተ ሰብ ውስጥ ሰላምና እርቅ እንዲሰፍ እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተ ሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር፣ ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የአገራችንም ሆነ የሌሎች በርካታ አገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት፣ ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭ ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውንናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች ትኖራለች።
ግንባችን አታየው ቅንነት የሞላው ሁሉንም ያቀፈ ዓለሙ በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነጥና ፍቅር ኢትዮጵያዊነት ነው እናቸንፋለን። ግንባችን አታየው
I'm gonna go to the hospital.